የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሰኔ 1 2016 ዓ.ም ዝግጅታችን ጀመረ። ከተቋቋመ 2 ዓመታትን ያስቆጠረው የኢትዮጵያ ሀገራዊ ምክክር ኮሚሽን በዚህ ሳምንት የአጀንዳ የማሰባሰብ ምዕራፍን በአገር አቀፍ ደረጃ አስጀምሯል። ይህን ተከትሎም ከምክክር ኮሚሽኑ ተሳትፎ ጋር በተያያዘ ከሃይማኖት ተቋማትና የፖለቲካ ፓርቲዎች ቅሬታዎችና ጥያቄዎች ተነስተውበታል። የዛሬ ምሽት ዝግጅታችንም በሳምንቱ የኮሚሽኑ እንቅስቃሴ የተመለከቱ ዘገባዎችንና የተነሱ ቅሬታዎችን በተመለከተ ለእናንተ የምናስታውስበት ይሆናል። ሳምንታዊው የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱ የተመረጡ ሙዚቃዎች ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። ፕሮግራሙ በመምራት አብሬያችሁ የማመሸው አስማማየ ነው ነኝ። የስቱዲዮ ቅንብሩ የምትመራልን ብርሃን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም ላይ በቀጥታ እየተላለፈ ይገኛል። እስከ ምሽት 4 ሰዓት ድረስ አብራችሁ እንድትቆዩ እንጋብዛለን። አሁን ሰዓቱ የዓለም ዋና ዋና ዜና የሚቀርብበት ነው። ወደዚያው አድምራችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። በሱዳን ያለው ግጭትና ረሃብ በመላ ሀገሪቱ በመስፋፋቱ ከሱዳን የሚፈናቀሉ ዜጎች ቁጥር በቅርቡ ከ10 ሚሊዮን በላይ እንደሚሆን ዓለም አቀፍ የፍልሰት ድርጅት አይኦኤም አስጠነቀቀ። በሱዳን የድርጅቱ ተልእኮ ቢሮ ኃላፊ መሐመድ ረፋት ትላንት አርብ ጄኔቫ ላይ በሰጡት ጋዜጣዊ መግለጫ በሀገሪቱ እየተከሰተ ያለው ቀውስ በሰው ልጆች ላይ የደረሰ ሰቆቃ ብለውታል። እስካሁን ከ2 ሚሊዮን በላይ የሚሆኑት እንደ ቻድ፣ ደቡብ ሱዳን እና ግብጽ ወዳሉት ሀገራት መሰደዳቸውን ተናግረዋል። 12 ሚሊዮን ሱዳናውያን ደግሞ ለከፋ ችግር በሚያጋልጣቸው ሁኔታ በሀገር ውስጥ ተፈናቅለው እንደሚገኙ ኃላፊው ገልጸዋል። ከተፈናቃዮቹ መካከል 70% የሚሆኑት ለረሃብ ተጋላጭ በሆኑ አካባቢዎች ሕይወታቸውን ለማትረፍ እየጣሩ መሆኑን ገልጸው በአሁኑ ጊዜ ሰብአዊ እርዳታዎችን ለማድረስም በጣም አስቸጋሪ መሆኑን ተናግረዋል። ድንበር የለሽ የሐኪሞች ማህበር ወይም በምህጻሩ ኤምኤስኤፍ የተባለው ድርጅት የ11 ስደተኞችን አስክሬን ባገኘበትና ለነፍስ አድን ስራ የተሰማሩ በጎ አድራጊዎች በመርከብ ባደረጉት አሰሳ ከ160 በላይ ስደተኞችን ህይወት መታደግ ከቻሉ በኋላ ዛሬ ሌላ አስክሬን በአካባቢው መታየቱን አንድ በጎ አድራጎት ድርጅት አስታወቀ። ሲ ዋች የተባለው ለትርፍ ያልተቋቋመ ድርጅት ኤክስ በተባለው የማህበራዊ ገጽ ላይ እንዳስታወቀው በድርጅቱ አውሮፕላኖች ለማሰስ በተደረገው ጥረት ትላንት 11 አስክሬኖችን መለየት እንደተቻለና ዛሬ በዛው አካባቢ አንድ ተጨማሪ አስክሬን መታየቱን አስታውቋል። በረራውና ፍለጋውም መቀጠሉን ገልጿል። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በመካከለኛው ሜዲተራኒያን ባህር ውስጥ ከ20,000 በላይ ሰዎች መሞታቸውንና መሰወራቸውን ሪፖርት ያወጣ ሲሆን ይህንንም አካባቢ በዓለም ላይ ያለ እጅግ ከባዱ የስደተኞች መሸጋገሪያ ቦታ ብሎታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ባለፈው ወር በኮንጎ መፈንቅለ መንግስት ተሳትፈዋል በሚል የተጠረጠሩ 3 አሜሪካውያንን ጨምሮ 51 ተጠርጣሪዎች ትላንት አርብ በኮንጎ ዋና ከተማ ኪንሻሳ ውስጥ ወታደራዊ ፍርድ ቤት ቀረቡ። ተጠርጣሪዎቹ በሽብር በግድያና በተለያዩ ወንጀል ድርጊቶች ተሳትፈዋል በሚል ክስ ቀርቦባቸዋል። በተከሰሱባቸው ወንጀሎች ጥፋተኛ ከተባሉ የሞት ፍርድ እንደሚጠብቃቸው ኤፒ ዘግቧል። በወታደራዊ ፍርድ ቤት ውስጥ የክርክር ሂደቱ ከመጀመሩ በፊት ተጠርጣሪዎቹ በፕላስቲክ ወንበር ላይ ተቀምጠው የዳኞቹን መምጣት ይጠባበቁ እንደነበር በቀጥታ የቴሌቪዥን ከተላለፈው ስርጭት ለማየት ተችሏል። ኮንጎ የሚገኘው የአሜሪካ ኤምባሲ በፍርድ ሂደቱ ላይ አስተያየት ለመስጠት ለቀረበለት ጥያቄ ምላሽ አልሰጠም። ቃል አቀባዩ በዚህ ሳምንት መጀመሪያ ላይ የቆንስላ አገልግሎት ለመስጠት እስረኞቹን ማግኘት እንዳልቻለ ማስታወቅ ይታወሳል። የሐማስ ታጣቂ ቡድን እንደ አውሮፓውያን አቆጣጠር ጥቅምት 7 በእስራኤል ላይ ባደረሰው ጥቃት ከያዛቸው ታጋቾች መካከል 4ቱን ማስለቀቋን እስራኤል አስታወቀች። የእስራኤል ሐማስ ጦርነት በጋዛ ከተጀመረ ወዲህ እንዲህ አይነት ታጋቾችን የማስለቀቅ ትልቅ ዘመቻ ሲካሄድ የመጀመሪያው ነው። ታጋቾቹን ማስለቀቅ የተቻለው ኑሴራት ውስጥ ካለ 2 የተለያየ ቦታ መሆኑንም እስራኤል አስታውቃለች። ሐማስ በጥቅምት ወር የመጀመሪያውን ጥቃት ደቡብ እስራኤል ላይ ሲከፍት 250 የሚሆኑ ሰዎችን አግቶ የወሰደ ሲሆን ይህ ክስተትም የእስራኤል ሐማስ ጦርነት ለመቀስቀሱ ምክንያት ሆኗል። ከነዚህ ውስጥ ህዳር ወር ላይ ለሳምንት በቆየው የተኩስ አቁም ስምምነት ግማሽ ያህሉ ተለቀዋል። እስራኤል አሁንም ከ130 በላይ ታጋቾች እንደሚቀሩ ገልጻ ከቀሩት ውስጥ የሩቡን ቁጥር የሚይዙ ታጋቾች እንደተገደሉ ይታመናል ብላለች። ቀሪዎቹን ታጋቾች ወደ ሀገራቸው እንዲመጡ ተሽሎ የተገኘው መንገድ እየከፋፈሉ ማስለቀቅ መሆኑን አስታውቃለች። እስራኤል ታጋቾቹን ያስለቀቀችው በጋዛ ላይ የምታደርገውን ጥቃት እንድትገድብና በሲቪሎች ላይ የሚደርሰውን ደም መፍሰስ እንዲቆም ዓለም አቀፍ ጫናዎች እየበረቱ በመጡበት ወቅት ነው። በመጨረሻም ዛምቢያ ውስጥ በሳይበር ወንጀል የተጠረጠሩ 22 ቻይናውያን ከ7 እስከ 10 ዓመት እስር ተፈረደባቸው። ትላንት አርብ በዛምቢያ ዋና ከተማ ሉሳካ ውስጥ የተሰየመው ከፍተኛ ፍርድ ቤት በሳይበር ወንጀል የተጠረጠሩ 22 ቻይናውያን ላይ እስር ፈረደ። ቻይናውያኑ የዛምቢያ፣ ሲንጋፖር፣ ፔሩ እና የተባበሩት ኤምሬትስ ዜጎችን በበይነ መረብ ኢላማ በማድረግ በማጭበርበር ወንጀል የጥፋተኝነት ፍርድ ከሰጠ በኋላ የረጅም ጊዜ እስራት ፈርዶባቸዋል። ተከሳሾቹ ከኮምፒውተር ጋር በተያያዙ በተሳሳቱ መረጃዎች ማንነትን በማጭበርበርና የኔትወርክ አገልግሎትን በህገ ወጥ መንገድ በመዘርጋት በቀረበባቸው ክስ ጥፋተኛ ተብለዋል። ከእስራቱ በተጨማሪ ከ1500 እስከ $3000 የሚደርስ የገንዘብ ቅጣት ተፈርዶባቸዋል። ፖሊስ ለጉዳዩ ትኩረት ሰጥቶ ክትትል ማድረግ የጀመረውና ጉዳዩ ወደ ፍርድ ቤት የተወሰደው በማይታወቅ ሁኔታ ከሞባይል ስልኮቻቸው እንዲሁም ከባንክ ሂሳባቸው ላይ ገንዘብ የተወሰደባቸው ሰዎች አቤቱታ ቁጥር በመጨመሩ እንደነበረ የሀገሪቱ ባለስልጣናት አስታውቀዋል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የራዲዮ መጽሔት ዝግጅታችን ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኔ 1 2016 ዓ.ም ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት ዘወትር ሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በቀጥታ ማዳመጥ ትችላላችሁ። መግቢያ ላይ እንዳስተዋወቅኳችሁ የምሽቱ ዝግጅቶቻችን የሀገራዊ ምክክር ኮሚሽንና የተነሱ ቅሬታዎችን የተመለከቱ ዘገባዎችን ወደ እናንተ የምናደርስበት ነው። የመጀመሪያው ቅንብራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀገራዊ ምክክር ኮሚሽን ተሳትፎ ጋር በተያያዘ ያነሳችውን ቅሬታ ይመለከታል። ወደዚያው እንለፍ። የሁለት ዓመታት ዕድሜ ያስቆጠረው የኢትዮጵያ ሀገራዊ ምክክር ኮሚሽን በእስካሁኑ ሂደት በአብዛኞቹ ክልሎች የሀገራዊ ምክክር ተሳታፊዎች ልየታ ማጠናቀቁን መግለጹን ተከትሎ የውይይት አጀንዳ የማሰባሰብ ምዕራፍን በአዲስ አበባና ሀገር አቀፍ ደረጃ ግንቦት 21ና ግንቦት 24 በተለያዩ ቀናት አካሂዷል። ይህን ተከትሎ በኮሚሽኑ የተሳትፎ ጉዳይ ላይ ቅሬታ ካነሱት መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንዷ ናት። ቤተ ክርስቲያኗ በአገራዊ ምክክሩ ላይ እንድትሳተፍ በይፋ የቀረበላት ጥያቄ አለመኖሩ እንዳሳዘነው ቅዱስ ሲኖዶስ ገልጿል። ሲኖዶሱ ከግንቦት 21 ቀን 2016 ዓ.ም ጀምሮ ሲያካሂደው የቆየውን የርክበ ካህናት ምልዓተ ጉባኤ መደበኛ ስብሰባውን ማጠናቀቁን አስመልክቶ ሐሙስ ረፋር ላይ ያወጣውን ባለ 12 ነጥቦች መግለጫ ፓትርያርኩ ብፁዕ ወቅዱስ አቡነ ማትያስ በንባብ አሰምተዋል። በአገራዊ ምክክር ኮሚሽኑ ላይ ቅዱስ ሲኖዶሱ ያቀረበው ቅሬታ በመግለጫው ከተካተቱት ነጥቦች መካከል ሲሆን ሀገረ መንግስትን ከመመስረት ጀምሮ በአስታራቂነትና በሰላም ግንባታ ግንባር ቀደም ተጠቃሽ ለሆነችው ቤተ ክርስቲያን እስካሁን ድረስ ከምክክር ኮሚሽኑ በይፋ የቀረበ የተሳትፎ ጥሪ አለመኖሩን ይገልጻል። ይህም ሆኖ ኮሚሽኑ የተሳታፊ ልየታንና አጀንዳ መረጣን አጠናቅቆ ወደ ምክክር ትግበራ እየገባ መሆኑ ቅዱስ ሲኖዶስን ቅር ማሰኘቱን ፓትርያርኩ አመልክተዋል። በመሆኑም ከሀገራዊ ምክክሩ ጋር በተያያዘ የቤተ ክርስቲያኒቱን አጀንዳ የማቅረብና የመሳተፍ መብት የሚያስከብር ኮሚቴ በቅዱስ ሲኖዶሱ መሰየሙን አቡነ ማትያስ አስታውቀዋል። ብፁዓን ሊቃነ ጳጳሳትን ጨምሮ ሊቃውንትንና ምሁራን የተካተቱበትን ይህን ኮሚቴ በኃላፊነት እንዲመሩም የደቡብ ኦሞና አሪዞኖች አህጉረ ስብከት ሊቀ ጳጳስና የቅድስት ሥላሴ ዩኒቨርሲቲ ፕሬዚዳንት ብፁዕ አቡነ ፊልጶስ በቅዱስ ሲኖዶስ ምልዓተ ጉባኤ መመደባቸውን የአሜሪካ ድምፅ ለማወቅ ችሏል። የቤተ ክርስቲያኒቱን ቅሬታ በተመለከተ ምላሽ እንዲሰጡን የጠየቅናቸው ኮሚሽነር ዶክተር ዮናስ አዳዬ ከቤተ ክርስቲያኒቱ ጋር ከመወያየታቸው አስቀድሞ የሚሰጡት ማብራሪያ እንደሌለ ገልጸው በማኅበራዊ ገጻቸው ላይ የሰፈረውን ምላሽ እንድንመለከት ነግረውናል። ኮሚሽኑ በጉዳዩ ላይ በይፋዊ የፌስቡክ ገጹ ባወጣው መግለጫ ኮሚሽኑ ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር የመግባቢያ ሰነድ መፈራረሙን አስታውሷል። ቤተክርስቲያኒቱም በሃይማኖት ተቋማት ጉባኤ በኩል ከፍተኛ አስተዋጽኦ ስታደርግ መቆየቷን ገልጿል። በጉባኤ አማካይነት በክልሎችና በከተማ አስተዳደሮች ባሉ አህጉረ ስብከቷ የሃይማኖት መሪዎች በመመደብ የሳታፊ ልየታ ውጤታማ እንዲሆን ከፍተኛ አስተዋጽኦ ስታደርግ ቆይታለችም ብሏል ኮሚሽኑ። በቀጣይም ከቤተክርስቲያኑ ጋር በቅዱስ ሲኖዶስ ጽሕፈት ቤት ድረስ በመገኘት ለመወያየት ዝግጁ መሆኑን ኮሚሽኑ አስታውቆ የሕያው አካታችነት መርህ ከሁሉም የሃይማኖት ተቋማት ጋር በእኩልነት እንደሚተገበርም ገልጿል። በአገራዊ ምክክር ኮሚሽን ተሳትፎን በተመለከተ ጥሪ አልተደረገልንም በሚል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተጨማሪ ከልዩ ልዩ የሃይማኖት ተቋማትና የፖለቲካ ኃይሎች ዘንድም ተደጋጋሚ ቅሬታዎች ይሰማሉ። የአሜሪካ ድምፅ በዚህ ጉዳይ ላይ ዝርዝር መረጃ ለማግኘት የኮሚሽኑን ኃላፊዎች ለማናገር ሞክሯል። ሆኖም ኮሚሽኑ ከአብያተ እምነት መሪዎች ጋር ውይይት ከማድረጉ በፊት በጉዳዩ ላይ ለብዙሃን መገናኛዎች ዝርዝር መረጃ እንደማይሰጥ ኃላፊዎቹ በመግለጻቸው አስተያየታቸውን ለማካተት ሳይችል ቀርቷል። ሌላው አገር አቀፍ ውይይት የቀጠለበት ብሔራዊ ድባብ እንደሚያሳስባቸው ገልጸው ራሳቸውን ከኮሚሽኑ ውይይት ማግለላቸውን ያስታወቁት ደግሞ የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሕአፓና እናት ፓርቲ ናቸው። በአገራዊ ምክክር ሂደቱ ለመቀጠል ቅድመ ሁኔታዎችን ያስቀመጡትን ፓርቲዎች ጉዳይና በአገር አቀፍ ደረጃ በተካሄደው የአጀንዳ ልየታ ምዕራፍ ማስጀመሪያ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ የተናገሩትን ሀሳብ አካቶ ኬኔዲ አባተ ተከታዩን ዘገባ ወደ እናንተ አድርሶ ነበር። ሰምተን እንመለስ።
በአገራዊ ምክክር ሂደቱ ላይ ጥያቄ ከሚያነሱ የፖለቲካ ፓርቲዎች አንዱ የሆነው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ግንቦት 26 ቀን 2016 ዓ.ም ጀምሮ ከምክክር ሂደቱ ራሱን ማግለሉን በመግለጫ አስታውቋል። ኢሕአፓ የኢትዮጵያን ችግሮች ለመፍታት አገራዊ ምክክር እንደሚያስፈልግ በማመን በእስካሁኑ ሂደት ሲሳተፍ መቆየቱን የገለጹት የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት አሁን ባለው አገራዊ ድባብ ግን ምክክር ለማድረግ ያዳግታል ብለዋል። በመሆኑም የግጭቶችን መቆምና የተለያዩ እስረኞችን መፈታት ጨምሮ ፓርቲው ለምክክሩ አስቻይ ሁኔታዎችን ይፈጥራሉ ብሎ ያመነባቸው ቅድመ ሁኔታዎች እስካልተሟሉ ድረስ ወደ ሂደቱ እንደማይመለስ ተናግረዋል።
ብዙ የተለዋወጡ ተለዋዋጭ ሁኔታዎች አሉ። አገሪቱ ከፍተኛ ቀውስ ውስጥ ናት ያለችው። የኦሮሚያ ክልል ላለፉት 6 ዓመታት ተባብሷል። በአሁኑ ደግሞ በጣም ተባብሷል። የአማራ ክልል ላይም ያለው ቀውስ በተባባሰ ሁኔታ ቀጥሏል። ቀውሶች ከቀን ወደ ቀን እየባሱ ነው። ሌሎችም አካባቢዎች እንደ አዲስ እያገረሹ ያሉ ሁኔታዎች አሉ። አስቸኳይ ጊዜ አዋጅ አለ። እስሮች ተስፋፍተዋል። በየቀኑ እየተደረጉ ያሉ ነገሮች ብዙ ናቸው እና በዚህ ሁኔታ ውስጥ የሚደረግ ምክክር የሚመለከታቸውን ዋና ዋና አካላት ያላሳተፈ ምክክር ምንም ተቀባይነት እንደሌለው እና ለሀገር መፍትሄ ስለማይሆን እዚህ ስህተት ውስጥ መሳተፍ ኢሕአፓ አልፈለገም። ነገር ግን ሁኔታዎች ተስተካክለው ያስቀመጥናቸው ቅድመ ሁኔታዎች በአስቸኳይ የፓርቲያችን ሊቀመንበር ጨምሮ የታሰሩ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ በትጥቅ ትግል ያሉ ሌሎችም ወገኖቻችን በዚሁ ውስጥ ሊሳተፉ የሚገባቸው ያላቸው በዝርዝር ያስቀመጥናቸው በአጠቃላይ እንዲሳተፉ ምቹ ሜዳ እንዲመቻችም ሌላኛው ቅድመ ሁኔታ ነው። እነዚህ ቅድመ ሁኔታዎች ከተሟሉ ወደ ምክክር መድረኩ እንመለሳለን። እስካልተሟሉ ድረስ ግን ከዛሬ ጀምሮ ራሳችንን ከምክክር መድረኩ አግልለናል ማለት ነው በይፋ።
በሌላ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፈው ቅዳሜ ግንቦት 24 ቀን 2016 ዓ.ም አገር አቀፍ የአጀንዳ ማሰባሰብ የምክክር ምዕራፍን ባስጀመረበት መድረክ ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንመካከር ብለው ሲለምኑ የነበሩ ሰዎች ኑ እንመካከር ስንላቸው ፈቃደኛ መሆን ብቻ ሳይሆን በከፍተኛ ደስታ መቀላቀል ይኖርባቸዋል ብለዋል። ጠቅላይ ሚኒስትሩ በምክክር ሂደቱ ላይ ለመሳተፍ ጥያቄ ለሚያነሱ አካላት ደግሞ
የመጨረሻ ምክሬ እድሉ እንዳያመልጣችሁ፣ ካመለጠ ድጋሚ ማግኘት አስቸጋሪ ነው። አሁን ግን በቅንነትና በተከፈተ ልብ በዚህ ምክክር በዚህ ውይይት በሚገኙ ውጤቶች ሸብረክ ለማለት ለመተው ለመቀበል ቢያንስ ዝግጁ የሆነ መንግስት ስላለ እድሉ ሳያመልጠን እንድንጠቀምበት በመላው ኢትዮጵያውያን ስም በተለይም በኢትዮጵያ እናቶች ስም ጥሪዬን ማቅረብ እፈልጋለሁ።
ጠቅላይ ሚኒስትሩ ይህን ይበሉ እንጂ ከንግግራቸው በኋላ ራሱን ከሂደቱ ካገለለው ከኢሕአፓ በተጨማሪ አሁን በኢትዮጵያ ባለው ወቅታዊ ሁኔታ ምክንያት በአገራዊ ምክክሩ ሂደት ለመሳተፍ እቸገራለሁ ሲል እናት ፓርቲም መግለጫ አውጥቷል። በአጀንዳ ለየታ ሂደት ላይ ችግር የለብኝም ያለው ፓርቲው ከአጀንዳ በኋላ በሚኖረው የምክክር ምዕራፍ ላይ ለመሳተፍ ግን ቅድመ ሁኔታዎችን አቅርቧል። የናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ ያያሌው ግጭቶች ሰላማዊ መፍትሄ ካልተገኘላቸው ያስቸኳይ ጊዜ አዋጁ ካልተነሳ እንዲሁም በማንነታቸውና በፖለቲካ አመለካከታቸው የታሰሩ ያሏቸው የምክር ቤት አባላትና ፖለቲከኞችን ጨምሮ ሌሎች ዜጎችም ካልተፈቱ ፓርቲው በሂደቱ መቀጠል እንደማይችል አመልክተዋል።
አላማችን በመክክሩ ሰዓትን የማጽናት አይደለም። አላማችን በመክክሩ አገርን የማጽናት ጉዳይ ነው። አገርን ከገባችበት ቅርቃ ውስጥ የማውጣትና አገራችን እንደ አገር ቀጥ ብላ እንድቆምና እንድቀጥልልን ነው አጥብቆያ ነው። ይሄንን ሀገርን የመታረግን ጉዳይ ደግሞ ከእርስ በርስ ጦርነቱ እንጀምራለን። ለዛ መቋጫ ሊበጅለት ይገባል ብለን በተረጋጋሚ ጊዜያት ለማሳሰብ ሞከራል። ይፈታ ባልተለበት አሁን ወደ አጀንዳ ሊየታውና ወደ ምክክሩ እየተከደ ያለበት ሁኔታ እንመለከታለን። ሁለተኛ ከዚሁ ጋር በተያያዘ ደግሞ ዜጎች በማንነታቸው በግዱሾች ደግሞ በተለያየ ቦታ ደግሞ በየእስር ቤቱ ታጉሮ ያለበት ሁኔታ አለ። በሶስተኛ ደረጃ ደግሞ የፖለቲካ መሪዎች፣ የማህበረሰብ አንቂዎች፣ ጋዜጠኞች፣ የህዝብ ተወካዮች ምክር ቤትም ሆነ የክልል ምክር ቤት አባላት ውስጥ ደግሞ በተለያየ አይነት መልኩ ደግሞ በእስር ቤት ደግሞ የሚማቅቁ ደግሞ አሉ። የእኛን የፓርቲ አመራር ከፍተኛ አመራር ደግሞ ዶክተር ደርበው ንጉሴ እስር ቤት ውስጥ ነው ያለው። ሌላው አገር አሁን ባለችበት ሁኔታ በአስቸኳይ ጊዜ አዋጅ ስር ነው ያለችው። ወደ ምክክር ወደ ዳያሎግ ከመምጣታችን በፊት እኚህ ነገሮች መፈታት መቻል አለባቸው።
የናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴና የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም የአገራዊ ምክክር ሂደቱ የአጀንዳ ማሰባሰብ ምዕራፍ ላይ መድረሱ ከተገለጸ በኋላም እስሮች መቀጠላቸው እንደሚያሳስባቸው የፖለቲከኛውን የአቶ የሽዋስ አሰፋን መታሰር በማሳያነት ጠቅሰው ገልጸዋል። ከሁለቱ ፓርቲዎች በተጨማሪ በሂደቱ ላይ ተቃውሟቸውን ያሰሙ ሌሎች አካላትም አሉ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮንና የኦሮሞ ነጻነት ግንባር ግን ጨምሮ በኮከስም የተደራጁ 9 ተቃዋሚ የፖለቲካ ፓርቲዎችን በአባልነት ያቀፈው ስብስብ በኮሚሽኑ ገለልተኝነት ላይ እምነት እንደሌለው በመግለጽ እስካሁን ካለው የሀገራዊ ምክክሩ ሂደት ራሱን ማግለሉ ይታወቃል። በሌላ በኩል የኦሮሞ ነጻነት ሰራዊትና የአማራ ታጣቂ ፋኖ የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ ሰላም ሊያመጣ የሚችል ህጋዊ ተቋም መሆኑን እንደማይቀበሉ ለአሜሪካ ድምጽ መናገራቸው ይታወሳል። ሁለቱም አካላት ኮሚሽኑ ሲዋቀር አንስቶ ምንም አይነት ተሳትፎ አለማድረጋቸውን በተጨማሪም ህጋዊ በሆነ መልኩ በምክክር መድረኩ ላይ እንዲሳተፉ አለመጋበዛቸውን ተወካዮቻቸው ለአሜሪካ ድምጽ አስታውቀዋል። ኮሚሽኑ የሀገራዊ ምክክር ሂደቱ ሁሉን አካታች መሆን እንዳለበት ያምናል ያሉት ዋና ኮሚሽነሩ ፕሮፌሰር መስፍን አራያ በበኩላቸው በፖለቲካ ፓርቲዎች የሚቀርቡትን ጨምሮ ለሂደቱ ስኬታማነት የሚያግዙ ጥያቄዎችን ኮሚሽኑ ለመንግስት እንደሚያቀርብ ጠቁመዋል።
ብዙ ምናቸው ነገሮች ነው ሁሉንም ምክራቱም ዳያሎግ ሲባል ሁሉንም አቃፊ መሆን አለበት። ናሽናል ዳያሎግ ወይም ሀገራዊ ምክክር ነው የምንለው። በሀገራዊ ሂደት ውስጥ ሁሉም የታጠቀም ያልታጠቀም፣ ታጣቂ ብቻ እኮ አይደለም ወደ ዳያሎጉ ያልመጣው፣ አይታጠቅም ደግሞ ያልመጡ አሉ እና የራሳቸው ሁሉ ምክንያቶች አሉ። ስለዚህ እነዚህን ምክንያቶች በየደረጃው ግልጽ አድርገን የሚያስፈልጉ ምንድን ነው፣ ስራዎቻችን እንዳንሰራ ምን ነገር ጎድሎብናል የሚለውን ነገር ሁሉ በሙሉ በዝርዝር ማየት መቻል አለብን። ስለዚህ ምንድን ነው የምንፈልገው፣ ምን የጎደለን ነገር አለ፣ ምን የቀረን ነገር አለ የሚለውን ነገር በደንብ ዘርዝረን ነው ዝም ብሎ መንግስት ጋር አንድ ቁንጽል ጥያቄ ብቻ አይደለም ይዘን መሄድ ያለብን እና የተሟላ ጥያቄ ነው ይዘን መሄድ ያለብን እና ያንን እናደርጋለን። ለስራችን መሳካት ደግሞ ያስፈልገናል። ያንን በደንብ ለቅሞ አሁን በዚህ በአጀንዳ አሰባሰቡም ሂደት እየሰማናቸው ያሉም አሉ። ስለዚህ እንደኛንም ለግብአት ተጠቅሞ በእኛ ስራ ውስጥ ያሉትንም ጨምሮ ያ በደንብ ኮምፓይል ሆኖ ነው የሚቀርበው።
በሌላ በኩል የፖለቲካ ፓርቲዎች የጋራ ምክር ቤት አባሉ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ የአገራዊ ምክክር ሂደቱን ደግፈው ከሚንቀሳቀሱት በርካታ የተቃዋሚ ፓርቲዎች ውስጥ ይገኝበታል። የፓርቲው ምክትል ፕሬዝደንት ዶክተር ራሄል ባፌ ፓርቲያቸው አገራዊ ምክክሩ ችግሮችን ለመፍታት ያስችላል ብሎ በማመኑ በሂደቱ እየተሳተፈ እንደሆነ ለአሜሪካ ድምጽ መግለጻቸው አይዘነጋም። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ግንቦት 7 ቀን 2016 ዓ.ም ባስተላለፉት የፖሊሲ መልእክት መንግስትን የሚተቹትን ማሰርና ማዋከብ መፍትሄ ሊሰጣቸው የሚገቡ ጉዳዮችን አይፈታም ካሉ በኋላ ኢትዮጵያውያን የሚፈልጉትን የፖለቲካዊ ውይይት ለመደገፍ መንግስት ቆልፍ የፖለቲካ ሰዎችን ከእስር እንዲፈታ መጠየቃቸው ይታወሳል። ምንም እንኳን ፍጹም ሊሆን ባይችልም ሁሉም ወገኖች ያገራዊ ምክክሩን እድል ሊጠቀሙበት ይገባል ሲሉም አምባሳደሩ አሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትስአፕ በስልክ መስመራችን +1 202 251 3505 ላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። horn@bnews.com የሚል አድራሻችን ነው። በዛም ያሏችሁን መልእክቶች ልትልኩልን ትችላላችሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ላይ ትኩረቱን ያደረገው የምሽቱ ዝግጅታችን እንደቀጠለ ነው። ቀጥሎ ደግሞ በኮሚሽኑ ግብዣ እንዳልተደረገላችሁ የገለጹት የፖለቲካ ኃይሎችን የተመለከተውን ጥንቅር ወደ እናንተ እናደርሳለን።
የኢትዮጵያ ሀገራዊ የምክክር ኮሚሽን በሽግግር ፍትህና በሀገራዊ ሰላም ዙሪያ የሚሳተፉ አካላት የተለያዩ ሀገራዊ አጀንዳዎችን እንዲያዘጋጁ ከሳምንታት በፊት ጠይቋል። ይሁን እንጂ ኢትዮጵያ ውስጥ በአሁን ሰዓት በትጥቅ ትግል ላይ የሚገኙት የኦሮሞ ነጻነት ሰራዊትና የአማራ ፋኖ ምንም አይነት ህጋዊ ሆነ የሰላም ጥሪ ግብዣ እንዳልደረሳቸው ለአሜሪካ ድምጽ ተናግረዋል። አቶ ማርሸት ጸሐዩ የአማራ ፋኖ በጎጃም ቃል አቀባይ ናቸው።
መግለጫ ሲያወጡ የታጠቁ ኃይሎች ብለው ነው የሚጠሩት። የታጠቁ ኃይሎች ሲሉ አልሸባብን ይሆን ሌሎች አሸባሪዎችን ይሆን ለነጻነት ተዋጊውን ፋኖን ይሆን የሰሜን ፓርክ ዘበኞችን ይሆን እኛ አናውቅም። ስለዚህ የታጠቀ ኃይል ብለው ነው የሚጠሩት። መጀመሪያ እኛ ስም አለን፣ ፋኖ የሚል ስም አለን። በስማችንም አልጠሩንም፣ ግብዣም አላደረጉልንም።
በተመሳሳይ ተቀማጭነታቸው በካናዳ የሆነው የኦሮሞ ነጻነት ሰራዊት አማካሪ አቶ ጂሬኝ ጉደታ ኢመደበኛ በሆነ መልኩ ስለ ሀገራዊ ምክክሩ ከኮሚሽኑ አባላት ጋር ከተወያዩት ውጪ የኦሮሞ ነጻነት ሰራዊት እስካሁን ድረስ ምንም አይነት መደበኛ ጥሪ እንዳልተቀበለ አስታውቀዋል።
የሽግግር ፍትህ ወይም ደግሞ ትራንዚሽናል ጀስቲስ እና ናሽናል ዳያሎግ ምክክር የሚባለው ነገር ያው ለረጅም ጊዜ ስንሰማው ነበረ። ግብዣ ተደርጎላችኋል ወይ የሚለው ግብዣ ሳይሆን ኢንፎርማሊ የተከበሩ ሰዎች እዛ ምናቃቸው ከሽግግር ኮሚሽን ውስጥ ያሉ ያናገሩን አሉ። ጀስት ኢንፎርማል የሆነ ንግግር ማለት ነው። ከዛ በተረፈ የተደረገልን ግብዣም የለም። ቢደረግልንም ኮሚሽኑን ራሱ አወቃቀሩ፣ ኢትዮጵያ ውስጥ ያለው ሁኔታ በአጠቃላይ ለእንደዚህ ጉዳይ የሚጋብዝ ስላልሆነ ምንም ትርጉም ያለው ጉዳይ አይሆንም።
የአማራ ፋኖ በጎጃም ቃል አቀባዩ አቶ ማርሸት የአማራ ፋኖ በኮሚሽኑ አመሰራረት ላይና ገለልተኛነት ላይም እምነት እንደሌለው አስታውቀዋል።
የሽግግር ፍትህ የሚባለው ተቋም ከአመሰራረቱ ነው ጥያቄያችን። እኛ መጀመሪያ ስፖንሰር የሚደረገው ከብልጽግና ነው። ሰዎቹ የሽግግር ፍትህ ኮሚቴ አባላት፣ አመራሮቹ፣ ስራውን የሚያሳልጡት በሙሉ ከመንግስት ዩኒቨርሲቲዎች የተመለመሉ ሰዎች ናቸው። አበል የሚከፍላቸው ራሱ ስርዓቱ ነው፣ ብልጽግና ነው። ሁኔታቸውን፣ ደህንነታቸውን የሚያስጠብቅላቸው ብልጽግና ነው። ለስብሰባ ለምክክር አዳራሽ የሚፈቅድላቸው ብልጽግና ነው። ስለዚህ የአንድ ወላጅ ልጆች ናቸው ማለት ነው። ስለዚህ አሁን ብልጽግና ለመውደቅ የቀረውን ጊዜ ለማራዘን ሲል የተፈጠረ ተቋም ስለሆነ በሽግግር ፍትህ ስም በመካካስ፣ በመነጋገር፣ በመወቃቀስ በናሽናል ዲያሎግ ስም ስርዓትን የማስቀጠር ፕሮጀክት ስለሆነ እኛ ደግሞ ስርዓቱ መቀጠል የለበትም ብለን ስለምናምን የሽግግር ፍትህን የማንቀበለው።
የኦሮሞ ነጻነት ተወካዩ አቶ ጂሬኝ ኮሚሽኑ ሲዋቀር አንስቶ ፓርቲያቸው አለመሳተፉን፣ በዚህ የተነሳም የኦሮሞ ነጻነት ሰራዊት በኮሚሽኑ ላይ እምነት ሊያዳብር አለመቻሉን ይገልጻሉ።
የፖለቲካ ጥያቄ አለን፣ የፖለቲካ ጥያቄ ትጥቅ እንድናነሳ ጋብዞናል፣ ስለዚህ ያንን ጥያቄ መንግስት ይመልስ ነው ብለው ከሚሉ አካላት በሙላ ጋር ቁጭ ብሎ መነጋገር ያስፈልጋል። ከተነጋገረ በኋላ ጋራ የሆነ ፍኖተ ካርታ አስቀምጦ የምክክር ወይም እርቅ ማን ያንን ሊያስተባብርልን ይችላል የሚለውን በጋራ ነው መመስረት የሚገባሽ። አንድ የመንግስት አካል ብቻውን ለናሽናል ዳያሎግ ኮሚሽን ሰው መድብ ያለው ብለው ሲል እዚሁ ጋር ነው ፍትሐዊነቱ የሚያቆመው ማለት ነው። ሌሎች አካላትም ሌሎች የፖለቲካ ድርጅቶችም የታጠቁ አካላትም ሁላቸውም አንድ ላይ ሊያቋቁሙት የሚገባ ነገር ነው ማለት ነው። ከዚያ በኋላ ከጦርነት ውስጥ ተወጥቶ ንግግር ኖሮ ከንግግሩ በኋላ በረዥም ጊዜ ውስጥ ህብረተሰቡ እየተነጋገረ እንዴት አድርጎ ቁስሉን እያዳነ እየተግባባ ሀገር እየገነባ ለወደፊት አቆ መኖር ይችላል የሚለው ለረዥም ጊዜ የሚካሄድ ነገር ነው ናሽናል ዳያሎግ። ግን ወደ ናሽናል ዳያሎግ ለመግባት ራሱ መጀመሪያ ጦርነት መቆም መቻል አለበት። ጦርነት መቆም ብቻ አይደለም፣ የሚዋጉት ኃይላዎች አንድ ላይ መጥተው ተነጋግረው የሆነ መግባባት ላይ መድረስ መቻል አለባቸው።
የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አቶ ዮናስ አዳይ በበኩላቸው ሁለቱም የትጥቅ ትግል ላይ የሚገኙት አካላት እንደ ሌሎች ፓርቲዎች ሁሉ ሀገራዊ የምክክር መድረኩ ላይ እንዲሳተፉ የሚጋብዝ ህጋዊ ደብዳቤ እንዳልተላከላቸው አምነው፣ ነገር ግን ይሄ የሆነው ህጋዊ አድራሻ ስለሌላቸው ነው በማለት መልስ ሰጥተዋል።
በእርግጠኛ አጠቃላይ የሆነ ጥሪ አቀረብን እንጂ በተለይ በፍልሚያ ለሚገኙ ወንድሞቻችን፣ ወገኖቻችን ኦኤልኤ ወይም ኦሮሞ ሊብሬሽን አርሚ እና ለፋኖ በጽሁፍ ፎርማል የሆነ ጥሪ እውነት አላቀረብንም። ያቀረብነው ምንድን ነው? በሚዲያ ላይ መንግስትም ሆነ ፍልሚያ ላይ ያሉቻችን ይሄ አንድ ቤተሰብ ጥል ስለሆነ የኢትዮጵያ ቤተሰብ ወንድም ወንድሙ ላይ እየተነሳ እየተገዳደልን ስለሆነ ያለአንዳች ቅድመ ሁኔታ ያውን ግጭቱን ጦርነቱን አቁመው ወደ ጠረጴዛ ዙሪያ መጥተው ልዩነቶቻችን በዚያው ፈተን ኢትዮጵያ እንገንባ የሚል ጥሪ አጠቃላይ ጥሪ ያቀረብነው እንጂ ስፐሲፊክ አድርገን ፎርማል የሆነ ደብዳቤ ልነሱ አላቀረብንም። ፎርማል የሆነ ኦፊስን ስለማናውቅ ከዚህ የተነሳ ፎርማል የሆነ ወይም መደበኛ የሆነ ደብዳቤ ይዘን ጥሪ ለነሱ አላቀረብንም። ያቀረብነው በሚዲያ ላይ ብቻ ነበረ። ከእነሱ ጋር እስማማለሁ።
በሌላ በኩል በሀገራዊ ምክክር ኮሚሽኑ ላይ ከተነሱት ቅሬታዎች አንዱ ኮሚሽኑ የተዋቀረው በመንግስት ተነሳሽነት መሆኑ እንዲሁም የኮሚሽኑ አባላት ደሞዝና የስራ ማስኬጃ ወጪዎችም በመንግስት መሸፈናቸው ነው። ኮሚሽነሩ ዶክተር ዮናስ በዚህ ጉዳይ ላይ ሀገርን የሚመራ ፓርቲና ሀገረ መንግስትን ለይቶ መረዳት እንደሚገባ በመግለጽ ኮሚሽኑ እየተጠቀመ ያለው የኢትዮጵያን ሕዝብ የግብር ገንዘብ እንጂ የፓርቲን ገንዘብ አይደለም ይላሉ።
ከነሱ ብቻ ሳይሆን እዚህ ካሉትም እንደዛ አይነት ስሞታዎች፣ ጥያቄዎች ቀርበዋል። ምክንያቱም ያላችሁበት ጽህፈት ቤት መንግስት ነው የሚል ነው። በኢትዮጵያ አማርኛ ቋንቋ በተለይ ስቴትና ጋቨርንመንት አገዛዝና ሀገረ መንግስት አንድ ላይ ስለሚደረጉ እንጂ ለእኛ የሚከፍለን ቢሮው ብልጽግና ትምህርት በትናንትና የገነባው አይደለም፣ የኢትዮጵያ መንግስት ነው። የኢትዮጵያ ህዝብ በከፈለው መዋጮ ወይም ደግሞ ግብር የተሰራ ህንፃ እንጂ ከአስር ሰላሳ ሀያ አመታት በፊት የተሰራ ህንፃ ነው እየተጠቀምበት ያለ መዋጮ ነው፣ ከህዝብ ገንዘብ ነው። በተመሳሳይ አሁንም ህዝብን አገልግል ደግሞ ተብዬ ወደዚህ ሲጠራ በዚያም የሚከፈለኝ የህዝብ ገንዘብ እንጂ የብልጽግና ወይም የአንድ አገዛዝ ወይ የኢህአዴግ የደርግ ወይ ህዳሴ አይደለም። ይሄ በሚገባ በግንዛቤ መግባት አለበት።
ሚያዝያ 16/2016 ዓ.ም የብሔራዊ ደህንነት ምክር ቤት ባወጣው መግለጫ የፕሪቶሪያውን ስምምነትና የሀገሪቱን ህገ መንግስት በመጥቀስ ሀገሪቱ ሊኖራት የሚችለው አንድ መከላከያ ሰራዊት በመሆኑ የታጠቁ ኃይላት ትጥቃቸውን በመፍታት ወደ ሰላም ስምምነት እንዲቀርቡ ጥሪ አቅርቧል። የኦሮሞ ነጻነት ሰራዊት ተወካዩ ጅሬኝ ጉደታ ይህንን ጥሪ እንደማይቀበሉ ገልጸው መንግስት ለማሸነፍ እንጂ መተማመን እንዲኖር እየሰራ አይደለም ሲሉ ከሰዋል። አቶ ጅሬኝ የኦሮሞ ነጻነት ሰራዊት ለውይይት እንዲቀርብ መሟላት የሚገባቸውንም ነገሮች አጋርተዋል።
ሀገራዊ ምክክር ኮሚሽን የተመለከተው የመጨረሻው ቅንብራችን ደግሞ ሳምንቱን ንግግር ቀስቃሽ ሆኖ የሰነበተውን የጠቅላይ ሚኒስትር አብይ አህመድ በቅዳሜው የሀገራዊ ምክክር የባለድርሻ አካላት ውይይት መክፈቻ ላይ ከእንግዲህ በኢትዮጵያ የሽግግር መንግስት አይኖርም በማለት ያሰሙት ንግግር ነው። ይህም በተመለከተ ባለሙያዎችና ኮሚሽኑ ምን አሉ የሚሉትን ደግሞ በዚህ መልኩ ወደ እናንተ አድርሰን ነበር። ተከታትለን እንመለስ።
ቅዳሜ ግንቦት 24/2016 ዓ.ም በአድዋ ድል መታሰቢያ በተካሄደው የኢትዮጵያ ሀገራዊ ምክክር ኮሚሽን የውይይት አጀንዳ የማሰባሰብ ምዕራፍ ማስጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ሽግግር መንግስት እንደማይኖር ገልጸው ያስተላለፉት መልእክት ንግግር ቀስቃሽ ሆኖ ሰንብቷል።
ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ኢትዮጵያ ውስጥ የሚኖረው በምርጫ የተመረጠ መንግስት ብቻ ነው። በህዝብ ውሳኔ የተመረጠ መንግስት ብቻ ነው። ለምን እንኳን እንደ እድርና ቁብ ሰብሰብ ብለን ተውትና አሁን ባለንበት ቁመናም ጠንክረን የምናስበው መከወን ችግር ሆኗል። ለምን ሽግግር ሽግግር ይላሉ ያላችሁ እንደሆነ በቀላሉ መሃላችን ገብተው ሊጫወቱ፣ ሊከፋፍሉ፣ ሊበትኑ የሚፈልጉ ኃይሎች የሚያዩት ሐሳብ እንጂ ኢትዮጵያን ሐሳብ አይደለም።
ይህንን የጠቅላይ ሚኒስትሩ ንግግር መነሻ በማድረግ አስተያየትን ሰጡን ከጋበዝናቸው ምሁራን መካከል በተለያዩ ዓለም አቀፍ አውታሮች ላይ ከሚያቀርቧቸው በተለይ አፍሪካን የሚመለከቱ ትንታኔዎች በተጨማሪ ኔዘርላንድስ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት ባልደረባ ዶክተር አደም ካሴ አንዱ ናቸው። ዶክተር አደም የጠቅላይ ሚኒስትሩ ንግግር የኮሚሽኑን ታማኝነት ከወዲሁ የሚጎዳ ነው የሚል እምነት አላቸው። ምክክሩ ሲጠናቀቅ የኮሚሽኑ የመጨረሻ ድምዳሜዎች ለመንግስት እንደሚቀርቡ ያስታወሱ ዶክተር አደም የሽግግር መንግስት ሀሳብ ቢመጣ እንኳን መንግስት እንደማይቀበለው ንግግሩ አስቀድሞ የሚያመላክት ነው ይላሉ።
መልእክቱ የሚመስለው ጠቅላይ ሚኒስትር አብይ አህመድ አንዳንድ ጉዳዮችን ከንግግሩ ውጭ ለማድረግ የታሰበ ይመስላል። ኮሚሽኑ ሲቋቋም ስልጣኑ ሀሳቦችን አሰባስቦ ነገሮችን መርምሮ ሪፖርት ማቅረብ ነው። ያንን ሪፖርት ግን ወደፊት የሚወስደው በዋነኛነት መንግስት ነው የሚሆነው እና ከዛ አንጻር ይሄ የሚያሳየው የኮሚሽኑ እንኳን ተገቢ ነው ብሎ ቢያስገባም እንኳን መንግስት ሊቀበለው በተለይ ጠቅላይ ሚኒስትር አብይ አህመድ ሊቀበለው የማይችል ነገር እንደሆነ የሚያስመስለው በአጠቃላይ ምን አይነት መንፈስ የፈጠረ ይመስለኛል። እንግዲህ አሁን እስካሁንም ያለ መንፈስ ነው፣ ግን የበለጠ ያባባሰው ምንድን ነው? ይሄ ነገር ኮሚሽኑ አቅሙ ቢሰራም ኮሚሽኑ አሁን ረዥም ጉድለት ቢኖርበትም እንደው አቅሙን አይጎ ትልቅ ነገር ቢሰራም እንኳን ምናልባት ያለው ሂደት መንግስት የሚፈልጋቸውን ነገሮች ብቻ ያደርጋል፣ ቢያንስ ቢያንስ ደግሞ መንግስት የማይፈልጋቸውን ነገሮች እንዳያደርግ ገደብ ይደረግበታል የሚለውን ፍራቻ የሚያጠናክር ንግግር ነው የሚሆኑ። በተለይ ደግሞ ይሄ ትልቅ ነገር መክፈሻ ላይ መሆኑ ተገቢ አይደለም ብዬ ነው የማስበው።
ሌላ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ባለሙያ የሆኑት ዳያ ሙዳሌ ግን የጠቅላይ ሚኒስትሩ ንግግር ሀሳቡ ለምክክር አይቀርብም የሚልና ለኮሚሽኑ የሚቀርቡ ሀሳቦችን ኮድ የሚገድብ አይደለም ሲሉ ይሞግታሉ።
እንደ አገር ገዢው ፓርቲ መሪ እንደ ጠቅላይ ሚኒስትር መክፈቻ ንግግር አድርገዋል። ግን በዛ ንግግር ላይ የራሳቸውን መንግስት አቋም አንስተዋል። ያነሱት ሀሳቡ አይቀርብም አይደለም አይተገበርም የሚል አይነት ነው እንደ ፓርቲ ያንን ያቀረቡት። እኔም በዛ መልክ ነው የማየው። አሁን የሀሳብ ማሰባሰቡ ላይ እንገደብ እንዳደረጉ ተደርጎ መወሰድ የለበትም። ሽግግር መንግስት የሚባለው ነገር አሁን ባለው ህገ መንግስት ማዕቀፍ ሊተገበር የሚችል አይደለም። እሳቸው ቢፈልጉም አይችሉትም። እንደዚህ አይነት ነገር ምንድን ነው መሆን የሚችለው? እሳቸው በዛው ንግግር ያሉት ነገር አለ። የተግባባንባቸውን እንፈጽማለን፣ ማንግባባባቸውን ወደ ህዝበ ውሳኔ እንወስዳለን ነው ያሉት። በእኔ እይታ የሽግግር መንግስት ጥያቄ ማለት ይሄኛውን ህገ መንግስት ማገድ ማለት ነው። ህገ መንግስቱን ሳታግድ ሽግግር መንግስት ማቋቋም አትችልም። ያለበለዛ ይህን ህገ መንግስት ቁጭ አድርገህ ሽግግር መንግስት የሚባል ነገር ማንሳት ያ ገና ሶስተኛው ፌዝ ነው፣ እንግዲህ የትግበራው ፌዝ ነው። በዚህ መልክ ብናየው
የተጀመረው አገር አቀፍ ውይይት ብሔራዊ ድባብ እንደሚያሳስባቸው የገለጹት የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓና እናት ፓርቲ ቅድመ ሁኔታዎችን በማስቀመጥ ከውይይቱ ራሳቸውን ማግለላቸውን አሳውቀዋል። ጠቅላይ ሚኒስትር አብይ አህመድ በመክፈቻው ላይ ያነሱትን ሀሳብ በተመለከተ የጠየቅናቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ ምክክሩ አጀንዳ የማሰባሰብ ምዕራፍ ላይ እንደመሆኑ የጠቅላይ ሚኒስትሩ ንግግር ኮሚሽኑ እንደ አንድ ሀሳብ ብቻ እንደሚወስደው ተናግረዋል። በስራችን ላይም የሚፈጥረው ጫና የለም ብለዋል።
የጠቅላይ ሚኒስትሩ ንግግር እንደ አንድ ባለድርሻ አካል እንዳቀረበው ሀሳብ ነው የተቀበልነው እንጂ እኛ ሀሳባችንን የሚቃወም ወይም ደግሞ ቀድሞ የተሰጠን መመሪያ አድርገን አይደለም የምንቀበለው። የተቀበልነው መንግስትም አንድ ባለድርሻ አካል ሆነ ያቀረቡትን ሀሳባቸውን አክብረን መዝግበን መያዝ ነው።
ጠቅላይ ሚኒስትር አብይ አህመድ በዚሁ ንግግራቸው በምክክር ሂደቱ መጠናቀቅ በኋላ ኮሚሽኑ ለመንግስት ለይቶ የሚያመጣቸው አጀንዳዎች እንዲተገበሩ መንግስታቸው እንደሚሰራ ተናግረዋል። በቀጣይ የውይይቱ ምዕራፎች ህዝቡ የሚያነሳቸውን ሀሳቦች ወደ ሽግግር መንግስት የሚወስዱ ከሆነም በምክክሩ ሶስተኛ ደረጃ የትግበራ ምዕራፍ ላይ ህገ መንግስታዊ መሻሻልን የተመለከተ ህዝበ ውሳኔ ሊካሄድ እንደሚችል አቶ ዳያ ሙዳሌ ይናገራሉ። ሌሎች ፖለቲካ ኃይሎች ከዚህ ውጭ የሚያነሷቸው ሀሳቦች ካሉ ደግሞ በምክክር ሂደቱ የተሳተፈ ያለውን ህዝብ ባከበረ መልኩ በፖለቲካዊ ውይይት ብቻ መፍታት እንደሚገባም ይናገራሉ።
ከትጥቅ ትግል ለመውጣት በራሳቸው ከመንግስት ጋር መደራደር ይችላሉ። ኦልሬዲ የኦሮሞ ነጻነት ሰራዊት ጀምሮት እንደነበረ ፋኖም እንደዛ ቢጀምር የጋምቤላ ነጻነት ግንባር የሚልም አለ መሰለኝ። እነሱ የግል ድርድር ነው። እሱ ምክክር ኮሚሽኑ ያለው ምንድን ነው? እነሱ የሚሳተፉበትን ኢሚኒቲ ዋስትና እኔ እፈጥራለሁ፣ አበጃለሁ፣ ሞክራለሁ እያለ ነው ያለው። የእነሱ ድርድር አይደለም ምክክሩ። ምክክሩ ጠቅላላውን ተራውን ዜጋም የሚያካትት ነው፣ እነሱንም የሚያካትት ነው። እነሱ መካተት የሚችሉበትን የመንገድ ኮሚሽኑ ማምጣት አለበት። ግን ሌላው ዜጋ ባልተስማማበት ነገር ታጣቂዎቹ ለብቻቸው ሽግግር መንግስት ቢሉ ከመንግስት አንጻር ብቻ ሳይሆን ከእኛም ከተራ ዜጎች አንጻር ተቀባይነት ሊኖረው አይችልም። ምክንያቱም ምንድን ነው የሚያመጣው? መንግስት ለመለወጥ ሁልጊዜ መታጠቅ ታጥቀህ መግባት አለብህ ማለት ነው። ስለዚህ ይሄ ምክክር የምንለውን ቀርቶ
ለታጠቀው ምላሽ ይሰጣል ወደሚል ድምዳሜ ነው የሚያስወስደ። ነገር ግን መሳተፍ አለባቸው የሚል አቋም ነው ያለን። እነሱ ሳይሳተፉ የተሟላ ነው ማለት አይደለም።
ዶክተር አደም ካሴ በበኩላቸው ምክክሩ እየተደረገ ያለው ሀገሪቱ በግጭት ውስጥ ያለች መሆኑን ተክሰው ይህም በስኬታማነቱ ላይ ተጽዕኖ ሊኖረው እንደሚችል ይናገራሉ። ስለዚህ ማስቀድሞ ሰላም ማረጋጋትና በሁሉም ዘንድ ታማኝነት ያለውን አካሄድ መከተል እንደሚገባ ይመክራሉ። ለዚህም የሌሎችን ሀገራት ተሞክሮ ማሳያ አድርገው ያብራራሉ።
ለኔ የሚታየኝ የኢትዮጵያ ችግር ሁለት ነው። አንደኛው ከተረጋጋ አንጻር ከገመን ከሀገሪቷ አቋም አንጻር ከመንግስት አንጻር የሚታይ ችግር አለ። ያም በተለይ ንግግሩ አስፈላጊ የሚያደርገው ያንን ደግሞ ሰላሙንም ሁሉንም ማካት ይፈልጋል። ከዛ በኋላ ደግሞ የዲሞክራሲያዊ ስርዓት ማምጣትም አለ። ሁለተኛው ጥያቄ ደግሞ ሁሉም ነገር ተስማምተን ዲሞክራሲያዊ ስርዓት ማምጣት ከሆነ ወደ ግጭት መግባታችን የማይቀር ስለሆነ ማለት ነው። እና ሁለቱም እነዚህን ሁለቱን ችግሮች ያገናዘበ አካሄድ ያስፈልጋል። አንደኛው ዳያሎጉ የመጀመሪያው ሊፈታ የሚችል ነው። ያ ሰላም ይፈልጋል፣ ሁሉንም ማካት ይፈልጋል። ያ ደግሞ የታሰሩ ሰዎች በትንሹ በጣም ብዙ ሰዎች የታሰሩ ሰዎች አሉ። እነሱ መፈታት ይኖርባቸዋል። እንደ መንግስት ደግሞ አሁን እኔ ነኝ ያሸነፍኩት እኔ ብቻ ነኝ የሚለውን ሳይሆን አካታች ሆነ ቢያንስ የተቃዋሚ ያለ ሀይላትን እውቅና የሚሰጥ በአማካሪነት የሚመለከትና ሄዶ ሄዶም ደግሞ በተለይ ዳያሎግ ነገሩ ከተሳካ እንኳን ሁሉም የፖለቲካ አካላት ከውጭ ሆነው በእኔ ሳቤ አንድን እንደ ጊዜያዊ እንግዲህ የሽግግር ሳይሆን ጊዜያዊ መንግስት አቅም ያለው መንግስት ተቆሞ ምርጫውን ለሁሉም እኩል በሆነ መንገድ ሊዘጋጁበት የሚችለውን አካሄድ ማስፈር ይፈልጋል ብዬ አስባለሁ።
በቀደሙት አራት ዘገባዎቻችን የሳምንቱ ትኩረት የነበረው የሀገራዊ ምክክር ኮሚሽኑ እንቅስቃሴ በተመለከተ የተነሱ የተለያዩ አስተያየቶችን ወደ እናንተ አደረስን። አብራችሁን ስላላችሁ አሁን በድጋሚ እናመሰግናለን። አሁን ደግሞ ጊዜውን ለሙዚቃ ቃና አስረክባለሁ። እንግዲህ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ይህ ሳምንታዊው የሙዚቃ ቃና ነው። እስከ ምሽቱ አራት ሰዓት የማስተናግዳችሁ እንግዲህ ወልዴ ነኝ። አብራችሁን ቆዩ።
ቻያዩ ብርሃን የላቸው በልጅነቴ ድሯትቻቸው ልቤ ተሰማው እንግዳ ነገር መኩዝዤ ነው የሚያውቀኝ አገር አለም ሳየች የባንች ውስጦና በፍቅር ኩራስ በላምባዲና
የዛሬውን የሙዚቃ ቃና የምንከፍተው በዚህ የቴድሮስ ካሳሁን ቴዶ አፍሮ ላምባዲና ይሆናል። ላምባዲና ቴዲ አፍሮ ነበር ቃና በመከተል ፍቅረኛው ዳጎስ ያለ ገንዘብ ወዳለው የሄደችበት ግለሰብ ብስጭት ነው። Forget you, CeeLo Green number. Malada, the EO Balay. Video, Groom to the Great Serran. Young night, I am. ማለዳ ኢዮብ በላይ የሙዚቃ ቃና ይከተላል። Crazy little thing called love. Queen በተሰኘ የእንግሊዝ የሙዚቃ ቡድን የተዘመነው በ80ዎቹ የአየር ሞገዱን ተቆጣጥሮ የነበረ ሙዚቃ ነው። Crazy little thing called love. Yeah, English Queen band number. ብሩክ ጃኔ ኋላ ተይ ብዬ ብዬ ሳጣ መላ በቃ እንዳልን ኋላ እያስጠነቀቀ ይመስላል። ጃኔ ነበር ኋላ ተይ ሲል የነበረው ጽጌ ድማማ የዘመን ቃናዎች የሚል ስብስብ ውስጥ ከተጫወታቸው ዜማዎች አንዱ ነው። ቀድሞ የተጫወተው እሳቱ ተሰማ ነው። ዜማ እሳቱ ተሰማ፣ ግጥም ይልማ ገብረአብ፣ ሙዚቃ ቅንብር አበጋዝ ክብረ ወርቅ ሽወታ። የምሰናበታችሁ በዚህ ዜማ ነው። ለሳምንት ቀጠሮ እንያዝ። እንግዲህ ወልነኝ ሰላም የደስታዬ ምንጫ አበባዬ ሲወ I'm gonna make you mine.
የተከበራችሁ አድማጮቻችን ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራን የነበረችው ብራና አይሉናት፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት አስማማየ ነው ነበርኩ። ነገ በሌሎች መሰናዶች እንጠብቃችኋለን። መልካም ምሽት ይሁንላችሁ።